go. Gambino, be away.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ አድማጮቻችን። ከዋሽንግተን ዲሲ የጋቢና ቪኦኤ ቀጥታ ስርጭት ጀመረ። አብራችሁን ካመሻችሁ ከምትሰሟቸው ጉዳዮች መካከል ግጭቶች በተፈጠሩባቸው ከፍተኛ የትምህርት ተቋማት መረጋጋትን ለመመለስ እርምጃዎችን እየወሰድኩ ነው ብለዋል ከፍተኛ ትምህርት ሚኒስትር። ዝርዝሩ በምሽቱ ይደመጣል። በምሽቱ ወደ መቀሌ እናቀናለን። ከአንድ ልዩ ነገር ይዞ ብቅ ካለ ወጣት ጋር ቆይታ ይኖረናል።
ፍቅርቺ ሀየለ ብርሃን አይኔም ከለለ
ፍቅርሽን በረታኝ ካላንቺ በስተቀር መኖር አልችልም ብርሃን አይኔን ጋረደኝ። ቀጥታው ትርጉሙ
ፀሐይ ክንፈን የሰማነው ባልተለመደ መልኩ የሙዚቃ ስራዎቹን በጥንታዊው ግዕዝ ቋንቋ የሰራ ከያኔ ነው። ሙሉ ቆይታው እንዲሁ በምሽቱ ይሰማል። ከመላው ዓለም ወደ ዩናይትድ ስቴትስ የሚመጡ ተማሪዎች ቁጥር እያሽቀለቆለ ነው። ለምን ካላችሁ መልስ የሚሆን ዘገባም ይሰማል። የቴክኖሎጂ ሀብታም ይኖረናል። በመስተንግዶ ሀብታሙ ስዩም አብሬያችሁ አመሻለሁ። በመቀጠል ኤደን ገረመው አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። በደቡብ ክልል የሚገኙ ከአንድ አመት በፊት በክልል አደራጆች ለክልሉ ምክር ቤት ጥያቄ ያቀረቡ ዞኖች ምላሽ አልተሰጠንም በማለት ጉዳያቸው በፌዴራል ደረጃ እንዲታይ ለሀገሪቱ የፌዴሬሽን ምክር ቤት አቤቱታ አቀረቡ። ህገ መንግስታዊ ጥያቄያችን በክልል ደረጃ ምላሽ አላገኘም ያሉ ዞኖች የሀዲያ፣ የዳውሮ እና የከምባታ ጠንባሮ ዞኖች ሲሆኑ የወላይታ ዞንም ከሳምንት በፊት ለፌዴሬሽን ምክር ቤት አቤቱታውን ማቅረቡ ይታወሳል። የደቡብ ክልል ምክር ቤት በጉዳዩ ላይ ምላሽም ሆነ ማስተባበያ ከመስጠለከተ ለመገናኛ ብዙሃን የሚሰጡት መግለጫ አለመኖሩን ለቪኦኤ ተናግሯል። ምክር ቤቱ በዚህ ጉዳይ ላይ ምን እየሰራ እንደሆነ ባያስረዱም ዝም አላለምም ብሏል። ዘገባውን ያደረሰን የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ነው። ተቀናቃኝ መንግስታት በሚዋጉባት በሊቢያ ከፊታችን እሁድ ጀምሮ ተኩስ አቁም እንዲደረግ የሩሲያና የቱርክ መንግስታት ጥሪ ያቀረቡ ናቸው። ቭላድሚር ፑቲንና ረጂብ ጠይብ ኤርዶዋን ትላንት ኢስታንቡል ላይ ባወጡት የጋራ መግለጫ ሊቢያ ውስጥ ያለውን ግጭት በወታደራዊ መንገድ ለመፍታት መሞከሩ የህዝቡን ስቃይና ክፍፍሉንም ከማባባስ በስተቀር ውጤት አይኖረውም ብለዋል። ህገወጥ ፍልሰት፣ የጦር መሳሪያ በህገወጥ መንገድ ማስተላለፍና ሽብርተኝነት የሊቢያው ጦርነት ካስከተላቸው መዘዞች መካከል የሚጠቀሱ ናቸው ብለዋል መሪዎቹ። ቱርክ ትሪፖሊ ላይ ተቀማጩን በምዕራባውያኑ የሚደገፈው መንግስት ለመርዳት ወታደሮች መላክ ጀምራለች። ይህ በእንዲህ እንዳለ የሊቢያ ጠቅላይ ሚኒስትር ፋየስ ሳራዥ ትላንት ረቡዕ ከአውሮፓ ህብረት ባለስልጣናት ጋር ብራስልስ ውስጥ ተገናኝተው ተወያይቷል። የእሳቸው ተቀናቃኝ ጀነራል ሀሊፍ ሀፍጣር በበኩላቸው ከደጋፊያቸው የኢጣሊያው ጠቅላይ ሚኒስትር ጁሴፔ ኮንቲ ጋር ተወያይቷል። የጀርመን የውጭ ጉዳይ ሚኒስቴር ሄይኮ ማስ ሁሉም ወገኖች ሊቢያን ሁለተኛ ሶሪያ ከመሆን እንዲታደጉ አሳስበው የጦር መሳሪያ ማዕቀብ ይጣል፣ ፖለቲካዊ መፍትሄም ይፈለግ ሲሉ ተማጽነዋል። ወጣቱ የአየር ንብረት ለውጡ ላይ ዓለም አቀፍ እርምጃ እንዲወስድ የያዙትን ግፊት የዓለም መሪዎች ሰሚ ጆሮ አልሰጡም ሲሉ የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ወነጀሉ። ብፁዕነታቸው በቫቲካን ተቀማጭ ዲፕሎማቶች ባደረጉት ዓመታዊ ንግግራቸው ዓለም አቀፉ ማህበረሰብ ቀዝቃዛ ምላሽ ቢሰጠውም የአየር ንብረት ለውጥ የሁሉም ሰው ስጋት ነው ብለዋል። የፖለቲካ መሪዎች የአየር ንብረት ለውጥ ለደቀነው ችግር ትኩረት እንዲሰጡ ብዙ ወጣቶች በንቃት እየወተወቱ ናቸው ብለዋል። የጋራ ቤታችንን መጠበቅ ሁሉንም ሊያሳስብ ይገባል ሲሉም አክለዋል። የአውስትሬሊያ ኒው ሳውዝ ዌልስ ክፍለ ግዛት መንግስት ማህበረሰቦችን መልሶ ለመገንባት የሚውል 1 ቢሊዮን የአውስትራሊያ ዶላር ወይም ደግሞ 686 ሚሊዮን የአሜሪካ ዶላር እንደሚመድብ ቃል ገባ። የሀገሪቱ ባለስልጣናት ህዝብ በሚበዛበት ደቡብ ምስራቅ ክፍል ብዛት ያለው ህዝብ ለቆ እንዲወጣ እየሳሰቡ ናቸው። ለቃቹ ውጡ ከተባሉት መካከል የቪክቶሪያ ክፍለ ግዛት ማላኩታ ነዋሪዎች ይገኙባቸዋል። የክፍለ ሀገሯ ጠቅላይ ሚኒስትር ዳንኤል አንድሩስ ስለ እሳቱ ቀጠና ላይ ያለው ማህበረሰብ ዛሬ ያለማቋረጥ ማሳሰቢያ መልእክቶች ይሰራጫሉ። እጅግ ሞቃቱ የአየር ሁኔታ ሲቀጥልም እንዲሁ ለህዝቡ የቃጠሎ መስመር ላይ ናችሁ ሲሉ መልእክታቸውን አስተላልፈዋል። አድማጮች ለሰዓቱ ያዝነላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ አምሹ።
ኤደንን ለዜናዎቹ እናመሰግናለን። ጋቢና ቪኦኤ አዲሱ ትውልድ ድምፅ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። አሁን ዝርዝር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሻገር። በከፍተኛ የትምህርት ተቋማት ውስጥ የነበረውን አለመረጋጋት ለመቅረፍ የተለያዩ እርምጃዎችን መውሰድ መጀመሩን የሳይንስና ከፍተኛ ትምህርት ሚኒስቴር አስታውቋል። የሚኒስቴሩ ቃል አቀባይ ዛሬ ለቪኦኤ እንዳስታውቁት አሁን ድረስ ከ900 በላይ የሚሆኑ ሰዎች ላይ የተለያዩ እርምጃዎች መወሰዳቸውንና ከ150 በላይ የሚሆኑት ላይ ደግሞ ጉዳያቸው በምርመራ ላይ መሆኑን ገልጸዋል። ሙክታር ጀማል ያሰናዳው ዘገባ ከቆይታ በኋላ ይሰማል። ለአሁኑ ግን ወደ መቀሌ እንሻገር። ፀሐይ ክንፈ ዘመነኛው የኢትዮጵያ ሙዚቃ ውስጥ አዲስ አቀራረብ ይዞ የመጣ ሙዚቀኛ ነው። ለአድማጮች ያቀረባቸውን 7 ዘፈኖች ሙሉ በሙሉ የተጫወተው በጥንታዊው የግዕዝ ቋንቋ ነውና የአቀራረቡ ምን ያህል ተወዶለት ይሆን? ፀሐዬ ለመቀሌው ዘጋቢያችን ሙሉጌታ ጽብሃ አጫውቶታል።
ኢረወይኩ በረሴም በልቦናዬ ኩል ጊዜም ኢረወይኩ በረሴም በልቦናዬ ኩል ጊዜም ኩል ጊዜም ለምን ትኑመ አልወህላዌ ዘእን በለኪ አልወህላዌ። አነ ሰመይ ዘፋነ ፀሐየ ክንፈ እባላለሁኝ። ሙዚቀኛ
ከ6 ዓመታት በፊት ነበር በግዕዝ ቋንቋ ዘፈን የጀመረው። ከሱ በፊት በግዕዝ ሙሉ ዘፈን ያቀረበ ሙዚቀኛ እንደማያውቅና አሁንም እሱ ከጀመረው በኋላም የዘፈነ ሰው እንደሌለ ይናገራል ድምፃዊ ፀሐየ ክንፈ። አንዳንድ ዘፋኞች ግን በዘፈኖች ውስጥ የግዕዝ ስንኞች አካተው እንደሚዘፍኑ ገልጿል።
ሙሉ በሙሉ በግዕዝ የተሰራ ሙዚቃ የለም። አልፎ አልፎ በመሃል ሙዚቃ አለ፣ ግን እንደኔ ሙሉ በሙሉ ከመጀመሪያ እስከ መጨረሻ በግዕዝ ሙሉ ግጥም አልተሰራም። መጀመሪያ የሰራሁት ሙዚቃ ፍቅርች ሀየለ የፍቅር ማለት ነው። ፍቅርሽኝ በረታኝ ለማለት ነው። ሰላም ሀቢ ሰላማዊ ሰላም ሀቢ የሰላማዊ ኢታርኒ ክልሄተ ቤት ፍቅርቺ ሀየለም ፍቅርቺ ሀየለ ብርሃን አይኔም ከለለ። ፍቅርሽን በረታኝ ካላንቺ በስተቀር መኖር አልችልም ብርሃን አይኔን ጋረደኝ ቀጥታው ትርጉሙ። ከዛ ሰላም ለኪ ህብረ ዝማሬ ጸቃው አምዓር ቀንዴል ሀገረ ትግራይ የሚል 7 ደርሻለሁ። ባለፈው 2 ዓመት አካባቢ ዜና ዜማ የሚል ኮሌክሽን ግዕዝና ትግርኛ የትንቢያን ባህል ጭምር ማለት ነው አሳትም ያለውኝ።
እስካሁን 7 የግዕዝ ዘፈኖች ለህዝብ ያቀረበው ፀሐይ የመጀመሪያው ዘፈኑ ሲለቀቅ ብዙ ተቃውሞ አጋጥሞት እንደነበረ ይገልጻል። ግዕዝ ለቤተክርስቲያን ብቻ የተሰጠ ቋንቋ ነው የሚል ተቃውሞ።
በመጀመሪያ ስራዬን ብዙ ውጣውረድ ነበረ። ቋንቋ ግዕዝ ለመዝፈን ማን ፈቀደልህ? አባቶቻችን ነው የቤተክርስቲያን ብቻ ነው የሚሉ ብዙ ተጓንፎ ነበረኝ። ከዛ እኔ ራሴ ባለቤት ነኝ ብዬ ነው እንትና በቁጭት የሰራሁት ማለት ነው። አሁን ግን ያው ተቀባይነቱ ጥሩ ነው። ድሮም ቢሆን ግዕዝ አቡሆሙ ለልሳናት ዓለም ግዕዝ ዓለም ቋንቋ አባት ነው ለማለት ነው። ቋንቋ ግዕዝ የኛ ነው። በቋንቋ ግዕዝ ፍቅርህን መግለጽ ትችላለህ፣ መዝፈን ትችላለህ። እንደማንኛው ቋንቋ በአረብኛ መዝፈን ትችላለህ፣ በእንግሊዝኛ መዝፈን ትችላለህ። ቋንቋ ቋንቋ ነው ቢሩ ማምነው ነው ማለት ነው። ስለዚህ በሱ ምክንያት ነው እዚህ ደረጃ የደረስኩት። ቋንቋ ግዕዝ እየጠፋ እንዳለው ሁሉ ሰው ያውቀው ነው። ቅድሚያ ለቤተ ክርስቲያን ክብርና ምስጋና ይገባታል። ቋንቋ ግዕዝ የኛ ነው፣ የስልጣና አክሱም ነው ብዬ በግዕዝ ለመዝፈን አስብኩት። ቤተ ክርስቲያን ተማሪኝ እራሴ በሱ አድርገን ያለፍኩት ማለት ነው። ብዙ እንኳ ባይሆንም ትንሽ ትምህር ያለውኝ በልጅነት ነው ፍቅር ያደረኝ ማለት ነው ወደ ቋንቋ ግዕዝ።
ተቀባይነት ለማግኘት ጥረት ማድረጉ የሚናገረው ጸሐይም ሁሉም የግዕዝ ዘፈኖቹ ቪዲዮ እንደሰራላቸው ገልጿል። በቪዲዮዎቹም ለተመልካች ግዕዝ ቋንቋ እንዲረዱትና እንዲያውቁም ግጥሞቹ በጽሑፍ ቀርቧል ብሏል ጸሐይም።
ሁሉም በክሊፕ ነው የለቀቅኩት። ምክንያቱም ሳብታይትል አለ እዛ ታች ላይ ቪዲዮውን ላይ ትንሽ ሰውን ይረዳው ሳብታይትል አድርግ ተደርገዋል። እዛ ፍቅርች ሀየለም በቪዲዮ ነው፣ ሰላም ለችም ቪዲዮ ነው፣ ብሔረ ትግራይ፣ ቀንዲል፣ ጸቃው አምዓር፣ ህብረ ዝማሬ ቪዲዮ አለው። ስለዚህ ተቀባይነቱም አሁን ተሰብረዋል። እንደነበረው አይደለም። አሁን በግዕዝ እንደሚዘፈን ቋንቋችን እንደሆነ ማንኛውም ሀሳብ በቋንቋ ግዕዝም በፈለከው ቋንቋ መዝፈን እንደሚቻል መወደስ እንደሚቻል አሳይቻለሁ ማለት ነው።
በቅርቡ በትግርኛ ግዕዝና አገውኛ ቋንቋዎች የተዘፈኑ ዘፈኖች የያዘ አልበም ለማውጣት ስራዎች ማጠናቀቁም ተናግረዋል።
ቀጣይ እንግዲህ አሁን ሁለተኛ አልበሜ ጨርሻለሁ። በግዕዝና በትግርኛ አገውኛ የትንቢያን ባህል ማውረስ ማለት ነው። ቀጣይነት አለው ማለት ነው። ቀጣይ አላማዬም ከተሰካለኝ ምኞቱ ነው የግዕዝ ኮንሰርት ለማዘጋጀት።
በግዕዝ ቋንቋ ሙሉ ዘፈን የሚዘፍን የመጀመሪያው በመሆኑ ከመንግስት የፈጠራ ስራ አእምሯዊ ንብረት የምስክር ወረቀት እንደተሰጠውም ገልጿል። ለፀሐይ ለነበረን ጊዜ አመስግኛለሁ።
ላሎ የላሎ ላሎ ላሎ የላሎ ላሎ እምላላ ቤትኪ ሰናይ ጽንፈ ፈለገ የዶም ወሰናይ ፈናውቺ ሀብዬ ኦሆ ዝእና መፍት ወሰላም ኦሆ ስብሃት ይደለወኩም ንፋሰ ድምፅ ረድኢ አሜሪካ ስብሃት ይደለወኩም አመሰግናለሁ።
ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለም።
ሙልጌታን አመሰግናለሁ። አሁን በመግቢያችን ላይ ወደ አስተዋውቅ ነው ዘገባ እናመራለን። በከፍተኛ የትምህርት ተቋማት ውስጥ የነበረውን አለመረጋጋት ለመቅረፍ የተለያዩ እርምጃዎችን መውሰዱን የሳይንስና ከፍተኛ ትምህርት ሚኒስቴር አስታውቋል። ሙክታር ጀማል ዝርዝር አለው።
በኢትዮጵያ የከፍተኛ ትምህርት ተቋማት ውስጥ ተከስቶ የነበረውን አለመረጋጋት ወደ ቦታው ለመመለስ መንግስት የጸጥታ ጉዳዮችን ለማረጋጋት እየሰራ መሆኑን የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር አስታውቋል። የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴርና የፌዴራል ፖሊስ በቅርብ በጋራ ለሀገር ውስጥ መገናኛ ብዙሃን በሰጡት መቀሰቀሱባቸው 22 ዩኒቨርሲቲዎች ጨምሮ በአጠቃላይ 40 ዩኒቨርሲቲዎች የፌዴራል ፖሊስ ጸጥታውን እንዲቆጣጠር መወሰኑንና ፖሊሶች መሰማራታቸውን አስታውቋል። በዚሁ ሂደት የከፍተኛ ትምህርት ተቋማት የጸጥታ ሁኔታ እየተረጋጋ መምጣቱንና ተማሪዎች ወደ መማር ማስተማር ሂደት እንዲገቡ እየተሰራ መሆኑን የሳይንስና ከፍተኛ ትምህርት ተቋማት ሚኒስትር ቃል አቀባይ አቶ ደቻሳ ጉርሙ ለቪኦኤ ተናግረዋል። አቶ ደቻሳ እንደተናገሩት በተለያዩ የከፍተኛ ትምህርት ተቋማት ለአለመረጋጋት ምክንያት ሆነዋል ወይንም እጃቸው አለበት በተባሉ ሰዎች ላይ እርምጃ እንደተወሰደም ተናግረዋል።
አሁን ወደ ቶሎ ያልሰከኑና ወደ ሰላማዊ መማር ማስተማር በሚፈለገው መጠን መመለስ ያልቻሉ ጥቂት ዩኒቨርሲቲዎችን ለይተን ኮሚቴ አቋቁመን የሚመለከታቸው አካላት በተለይ የሁለቱ ክልል አመራር አካላትንም እንደገና የሕዝብ ተወካዮች ምክር ቤት ቋሚ ኮሚቴ እዚህ ደርስ የኛ ዘርፍ ቋሚ ኮሚቴ እና ከእኛ ተቋም ከፍተኛ አመራሮች በተሳተፉበት ሁኔታ እነኝን አካላት የማወያየት እና ችግሮችን ለመፍታት በተለይ ሕግ የበላይነትን ለማስከበር በጣም ብዙ ስራዎች ተሰርቶ አሁን ያው ሰሞኑን የተሰማ እንዳለው እርምጃ እየተወሰደ ነው ያለው።
እያነሳን ያለነው እርምጃ በሶስት አካላት ላይ ነው የተባለው፣ የተማሪዎች፣ መምህራንና የአስተዳደር ሰራተኞች። በአጠቃላይ እስቲ በቁጥር ስናሰላቸው እስካሁን ባሉት መረጃ የሶስቱንም ሊያነሱልን ይችላሉ?
አዎ፣ የሶስቱንም ተማሪዎች ወደ 170 ተማሪዎች ናቸው እንዲባረሩ የተባለው። 500 ምናምን የሚሆኑ ደግሞ በማሰንጃ የታለፉ አሉ። 674 ነው የተማሪዎች። የመምህራን 32 ነው። ሌሎች የአስተዳደር አካላት 256 ነው። አሁን ባለ ሪፖርት በመጣራት ሂደት ያለ ደግሞ 154 ከመምህራንም ከተማሪዎችም አሉ። በመጣራት ሂደት ላይ ያለ ማለት ነው። እና እነኚህ አሁን ሁሉም ዩኒቨርሲቲዎች አንዳንዱም በሴኔት አንዳንዱም በቦርድ አንዳንዱም ደግሞ በሲቪል ሰርቪስ ሕግ መሰረት በእርቅን የሚወሰዱ እርምጃዎች ስለሆኑ እነኚህ ነገሮች ተጣርቶ ሲደርሱ የተጠቃለለ ሪፖርት እንጠፋቸዋለን። አሁን ግን ያሉት ነገሮች እነኚህ ናቸው። ሰላማዊ የመማር ማስተማርን ለማስቀጠል በጣም የተጠናከረ ስራ እየሰራ ነው። ስታን ፖሊስም ብዙ አግዞ የክልል የጸጥታ አካላትም በትብብር ማለት ነው። ያው ከተሞቹ ሰላም ሲሆኑ ልጆቹ ሰላም የሚሆኑት፣ ዩኒቨርሲቲዎችም ሰላም ሲያገኙ ነው ከተሞቹ ሰላም የሚሆኑት። እና እነኚህን ነገሮች በቅንጅት እየሰራን ነው። ከደረጃ ዩኒቨርሲቲ ውጭ ሌሎች ዩኒቨርሲቲዎች ይመስል ግዛም የተማሪዎች ቁጥር መንጠፋጠት ቢኖርም ወይ ደግሞ አንዳንድ ካምፓሶቻቸው ላይ የመዘግየት ሁኔታ ቢኖርም ሁሉም ትምህርት ጀምረዋል። ሰላማዊ የመማር ማስተማሩን ለማስቀጠል ጥረት እያደረግን ነው።
ወደ 22 ዩኒቨርሲቲዎች ናቸው ችግሮች ተቀሰቀሱበት የተባለው። ከዛ ውስጥ ድሬዳዋ ዩኒቨርሲቲ ሙሉ በሙሉ ዘግቷል ስንል 21ዎቹ ምን አይነት የመማር ማስተማር ሂደት ላይ ነው ያሉት? ከዛ ውስጥ ከ21ዎቹ አንድም ሁለትም ሙሉ በሙሉ ወደ ትምህርት ገብቷል ማለት ይቻላል?
አዎ፣ ሙሉ በሙሉ ወደ ትምህርት የገቡ አሉ። የተማሪ ቁጥር ይንጠባጠብባቸው እንጂ አሁን ለምሳሌ ጎንደር አቁሞ ነበረ፣ ሙሉ በሙሉ ወደ ትምህርት ገብቶ ነው ያሉት። ባህር ዳር አቁሞ ነበረ፣ ሙሉ በሙሉ ወደ ትምህርት ገብቶ ነው ያሉት። 22 ውስጥ ነው የሚቆጠሩት እነኚህ። ወይም ደግሞ ሀሮማያ ችግር ነበረበት የሆነ ጊዜ፣ አሁን ግን ሙሉ በሙሉ ትምህርት ገብቶ ነው ያሉት። ወደ አቡልቱም እንደውም ዘግቶ ነበረ፣ አሁን ትምህርት ላይ ነው ያሉት። ጅማ ተማሪ ተንጠባጥቦበት ነበረ፣ አሁን ትምህርት ወደ ትምህርት ገብቶ እየተቋረጠበት፣ ሌላ ቀን ደግሞ የሚቀጥል አሁን ወለጋና ደምቢዶሎ ትንሽ ክፍተት ያለብን እነሱን በተቻለ ፍጥነት ፊክስ አድርገን ወደ ትምህርት ይመለሳሉ ብለን እናስባለን።
ብዙ ተማሪዎች ከሁለቱም ክልሎች ወደ የቤተሰቦቻቸው መመለሳቸው ከዚህ ቀደም መዘገባችን ይታወሳል። ለእነዚህ ተማሪዎች ለወላጆችም ምንድን ነው ማስተላለፍ የምትፈልጉት መልእክትና ዋስትና?
አሁን ባለ ሁኔታ በጣም የተጠናከረ የጸጥታ ሁኔታ እንዲኖርና ሰላማዊ መማር ማስተማሩ ሙሉ በሙሉ እንዲመለስ ከፍተኛ የሆነ ጥረት እያደረግን ስለሆነና ሕግ በላይነትን የማስከበሩን ስራ በተጠናከረ ሁኔታ እየተሰራ ስለሆነ ተማሪዎቹም የተማሪዎች ቤተሰብም የአካባቢ ማህበረሰብ በጣም በደንብ ጠንከር ነው። ከምን ጊዜውም በላይ ይሄ ነገር ወደኋላ እንዳይመለስ ረድቶ ሰላማዊ መማር ማስተማሩን ለማስቀጠል የበኩላቸውን የሚጠበቅባቸው ሚና እንዲወጡ አደራል ማለት ነው ፈልገው።
የሳይንስና ከፍተኛ ትምህርት ተቋማት ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ ከትላንት በስቲያ ለመገናኛ ብዙሀን እንደተናገሩት ባለፉት 15 ቀናት ከፍተኛ ግምገማ ከተደረገ በኋላ 170 ያክል ተማሪዎች ላይ ከአንድ አመት ከትምህርት መወገድ ቅጣት እስከ ሙሉ በሙሉ ከትምህርት ገበታ እንዲሰናበቱ ተደርጓል ብለዋል። 280 የሚደርሱ ተማሪዎች ደግሞ የመጨረሻ ማስጠንቀቂያ እንደተሰጣቸውን ያስታወቁት። ከነዚህ እርምጃዎች ውስጥ በቅርብ የአንድ ተማሪ ህይወት ያለፈበት የድሬዳዋ ዩኒቨርሲቲ በተናጠል በሰጠው ውሳኔ ሁለት ተማሪዎች ሙሉ በሙሉ ከትምህርት ገበታቸው እንዲሰናበቱ፣ 7 ተማሪዎች እያንዳንዳቸው ለ3 ዓመት ከትምህርት ገበታቸው እንዲታገዱ፣ 8 ተማሪዎች እያንዳንዳቸው ለ2 ዓመት ከትምህርት ገበታ እንዲታገዱ፣ እንዲሁም 1 ተባረው የነበረ በወቅቱ የዩኒቨርሲቲ ተማሪ ያልነበረ ግን በተፈጠረው የጸጥታ ችግር ውስጥ ተሳታፊ መሆኑ ስለተረጋገጠ ዩኒቨርሲቲው ክስ መስርቶ ግለሰቡ በሕግ ተጠያቂ እንዲሆን መወሰኑን በዩኒቨርሲቲው የፌስቡክ ገጽ ላይ ተገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማልን ለዘገባው እናመሰግናለን። ባለፉት 10 ዓመታት የአሜሪካን ዩኒቨርሲቲዎች የዓለም አቀፍ ተማሪዎች መዳረሻ በመሆን ለእውቀት ብልጽግና አስተዋጽኦ አድርገዋል። ከዚህ በተጨማሪ ለአሜሪካን ምጣኔ ሀብት በቢሊዮኖች የሚገመት ዶላር በማምጣትም ገቢ ፈጥረዋል። ይሁንና ከቅርብ ጊዜ ወዲህ የዓለም አቀፍ ተማሪዎች ቁጥር እየቀነሰ መጥቷል። ለምን? የካትሊን ስትሪክ እና ብሮክኒን ቤኔትን ዘገባ ወደ አማርኛ የመለሰችው ኤደን ገረሙ መልስ ይዛለች።
ሹርቲ ሴና የአሜሪካን ኮሌጆች ለምን እንደመረጠች ታውቃለች።
The freedom that you get here in terms of choosing what you want to study and also the opportunities that
እዚህ ያለው ነጻነት መማር የምንፈልገውን መርጠን እንድንማር ያደርገናል። በዛ ላይ እዚህ በመማራችን የምናገኛቸው እድሎች ሰፊ ናቸው። እዚህ ኮሎምቢያ ዩኒቨርሲቲ ጠቅላይ ሚኒስትሮች፣ ፕሬዝዳንቶች እና የኖቤል ሎሬቶች ንግግር ሲያደርጉ መካፈል ይችላል።
ዓለም አቀፍ ተማሪዎችን የሚማርከው ይሄ ብቻ አይደለም። ዣን ሜንግሉ የምትለው አላት።
US course offers more vibrant discussion. There is more
የዩናይትድ ስቴትስ ትምህርቶች አነቃቂ የሆኑ ውይይቶችን ይፈጥራሉ። የአቻ ለአቻ ውይይቶች በክፍል ውስጥ ይካሄዳል። እንግሊዝ ሀገር ግን አብዛኛውን ሰዓት መምህሩ ገለጻ ሲያደርግ ያልፋል።
1 ሚሊዮን በላይ ዓለም አቀፍ ተማሪዎች በአሁን ሰዓት ዩናይትድ ስቴትስ ውስጥ እየተማሩ ይገኛሉ። ነገር ግን አሜሪካ ውስጥ ትምህርት የመማር ፍላጎት እየቀነሰ ይሆን? ሜሪ ካትሪን ቼስ የትምህርት ባለሙያ ናቸው።
We've seen in the last 2 years shifts in where students want to go.
ባለፉት 2 አመታት ተማሪዎች መማር በሚፈልጓቸው ትምህርት ቤቶች ላይ ለውጥ አይተናል።
አንዳንድ የውጭ ሀገር ተማሪዎች በዩናይትድ ስቴትስ ኮሌጆች እና ዩኒቨርሲቲዎች ዋጋ የተነሳ እየሸሹ ነው። በመንግስት ዩኒቨርሲቲዎች ውስጥ እስከ $25,000 በአመት፣ በግል ዩኒቨርሲቲዎች ደግሞ እስከ $70,000 ይከፈላል። ይሁንና ዋጋ ብቻ ሳይሆን የዩናይትድ ስቴትስ የተማሪ ቪዛ ማግኘት በራሱም ፈታኝ ነው። Abhilash Parsan, ዓለም አቀፍ ተማሪ ነው።
I met a lot of parents who wanted to send their kids earlier but were like, oh no, you know, with the visa situation, you know, the climate.
ልጆቻቸውን ወደ ዩናይትድ ስቴትስ ትምህርት ቤቶች መላክ የሚፈልጉና በቪዛ ምክንያት የተው ወላጆች አይቻለሁ። ስደተኞችን በተመለከተ ያለው ሁኔታ ያልተረጋገጠ ነው። ይህ ደግሞ ለመወሰን ትልቁ ነገር ነው።
ዲቻሊ ጆሴፍም እንዲሁ ዓለም አቀፍ ተማሪ ናት።
I think the number one struggle with this visa situation is not having stability, security.
የዚህ የቪዛ ትግል ዋናው ነገር ሰላም እና ደህንነት ነው።
አፕላሽ ፐርሰን ይቀጥላል።
I think it's the uncertainty that really affects how a lot of students view America as a education.
እንደሚመስለኝ አብዛኞቹን ተማሪዎች አሜሪካን እንደ ትምህርት መዳረሻ እንዳያስቡ የሚያደርጋቸው የተረጋገጠ ነገር አለመኖሩ ነው።
የአሜሪካን የውጭ ፖሊስና ከተለየ አገራት የሚመጡ ስደተኞችን በተመለከተ የሚደረጉ የሰሉ የፖለቲካ ክርክሮች ይህን ጥርጣሬ ያባብሱታል። ኤስተር ብሪመር ዓለም አቀፍ የመምህራን ማህበር NAFSA ስራ አስፈጻሚ ናት።
The appearance of being unwelcome, the strong anti-immigrant rhetoric that unfortunately is dominating our political environment.
ከባድ የሆነ የስደተኞች ጥላቻና ተቀባይነት የማጣት ስሜት የፖለቲካውን አየር ሞልቶታል። እንዲህ የመሰሉ ስሜቶች በዓለም አቀፍ ተማሪዎችና ተመራማሪዎች ዘንድ አሉታዊ ስሜትን ይፈጥራሉ።
በተመሳሳይ በአሜሪካ ትምህርት ቤቶች ውስጥ ያሉ የጅምላ ተክሶችና የውጭ አገር ሰዎችን ኢላማ ያደረጉ የወንጀል ጥቃቶች በዓለም ላይ የዜና ርዕሶች ናቸው። ውጤቱ ደግሞ ዓለም አቀፍ ተማሪዎች ከዩናይትድ ስቴትስ ትምህርት ቤቶች እራሳቸውን እንዲያገሉ ያደርጋል። እንደ ዓለም አቀፍ የትምህርት ተቋም ጥናት መሰረት በዓለም አቀፍ ደረጃ አሜሪካ አሁንም የተማሪዎች ተቀዳሚ ምርጫ ናት። ይሁንና እንደ ካናዳ፣ አውስትራሊያ፣ ኒውዚላንድ ያሉ አገራትም ተወዳጅነትን እያተረፉ ነው። በአሜሪካ የውጭ ጉዳይ መስሪያ ቤት የሚሰሩት ማሪ ሮይስ እንዲህ ይላሉ።
We know that international students also have more choices.
ዓለም አቀፍ ተማሪዎች ብዙ አማራጭ እንዳላቸው እናውቃለን።
ምንም እንኳን የዋጋው መወደድና ሌሎች እክሎች ቢኖሩትም አሁንም ድረስ ግን ዓለም አቀፉ የተማሪዎች ትኩረት አሜሪካ ላይ ነው። Debora Queroseanam ዓለም አቀፍ ተማሪ ናት።
Being here opened the doors of the world.
እዚህ መሆኔ ብዙ በሮች እንዲከፈቱልኝ ረድቶኛል።
ሹርቲ ሴናም እንዴት ተላለች?
People I meet, the opportunities I get access to, I think the United States.
የተዋወቅኳቸውን ሰዎችና ያገኘኋቸውን እድሎች በሙሉ ሳስባቸው አሜሪካ አሜሪካዊ ብቻ ሳይሆን ዓለም አቀፋዊ የሆነ ነገርን እንደምትፈጥር ተረድቻለሁ።
ዴቦራ ሴና አክላም እድሎቹ ሁሉንም ነገር ይቀይራሉ ነው የምትለው። በውጭ ሀገር ተማሪዎች ላይ የተመሰረቱት የዩናይትድ ስቴትስ ዩኒቨርሲቲዎችም ወደፊትም ይሄ ስሜት ይቀጥላል ብለው ተስፋ ያደርጋሉ።
በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። አሁን ደግሞ ወደ ቴክኖሎጂው መንደር እስቲ እንዝለቅ። በዚያ ስሙነኛ መነጋገሪያ ከሆኑት መካከል አንዱ ስለሆነው ተለባሽ ቴክኖሎጂ እናወራለን። ዘገባው የኤልዛቤት ሊ ነው፣ እንደሚከተለው ይሰማል። የሚለበሱ መሳሪያዎች፣ ተለባሽ የቴክኖሎጂ ውጤቶች እርምጃችንን ብቻ በመቆጠር አልቆሙም። አሁን ላይ ደግሞ ኩባንያዎች ከዚህ የተሻገረ ተግባር የሚያከናውኑ ፈጠራዎችን ይፋ አድርገዋል። ጓሬስ ሊ ሎይስ እንቅልፍን የሚያሻሽል የጭንቅላት ላይ ማቀፊያ የሰራው አርጎቴክ የተሰኘው ኩባንያ ፕሬዚዳንት ናቸው። በመሠረታዊነት አንጎላችሁ በሁሉም ሰዓት ሞገድ ያመነጫል። ከእነዚህ ሞገዶች መካከል የተወሰኑት የእንቅልፍ ጥራትን እንደሚያሻሽሉ በሊቃውንት ሳይቀር ተረጋግጧል ነው ያሉት። ሌልዊስ እንደሚሉት የጭንቅላት ማቀፊያው ከእጅ ስልክ መተግበሪያ ጋር ተቆራኝቶ አንጎል እንቅልፍን የተሻለ የሚያደርጉ ሞገዶችን እንዲያመነጭ ያዘጋጃል። በመሳሪያው ላይ የምታዩት የኤሌክትሮድ ዘንግ የአንጎል ተግባርን የሚለካ ነው ነው ያሉት። ይህ መሳሪያ የሚጠቀም ሰው በመጀመሪያ መሳሪያውን ጭንቅላቱ ላይ አጥልቆ ለ20 ደቂቃዎች በእጅ ስልኩ መተግበሪያ በኩል ይጫወታል። መሳሪያው እንቅልፍ አመንጭ ሞገዶችን መስማት ሲጀምር የእጅ ስልክ ላይ ጨዋታው ይህንን የሚደግፍ ያጸፋ ምላሽ ይሰጣል። ሌልዊስ አንድ ተጠቃሚ ይህንን ልምምድ ለ15 ዙሮች ያክል ከደጋገመ በኋላ የተሻለ እንቅልፍ ማግኘት ይጀምራል ይላል። $500 የሚያወጣው ይሄ መሳሪያ ከመጪው ሰኔ ወር ጀምሮ በዩናይትድ ስቴትስ ውስጥ መሸጥ ይጀምራል። ታይምሲ የተሰኘው ዘመነኛ ሰዓት ደግሞ የተጠቃሚውን ከባቢ ሁኔታ የሚቃኝ ነው። ሙቀትን፣ እርጥበትን፣ የፀሐይ ተጋላጭነትን፣ የድምፅ መጠንና ብክለትን የመሳሰሉትን። የዚህ ሰዓት መተግበሪያ የአየር ሁኔታውን በማጤን ተጠቃሚዎች ምን አይነት የውበት መጠበቂያ ቅባቶችን መጠቀም እንዳለባቸው ይመክራል። ለሕፃናት የሚሆን ተለባሽ ቴክኖሎጂም ይፋ ተደርጓል። ፓምፐርስ ኩባንያ ያመረተው ሉሜ የተሰኘው መሳሪያ በሕፃናት የንጽህና መጠበቂያ ዳይፐር ላይ ይጣበቃል። የፈጠራው ባለቤት ማንዲ ትሪቢ መሳሪያው የሕፃናቱን ልማድ እንደሚያጠና ይናገራሉ። መሳሪያው በቀን ለ24 ሰዓት የሕፃኑን የእንቅልፍና የዳይፐር ወቅታዊ ይዘት ይቆጣጠራል። ከፍ ያለ እንቅስቃሴ ካሳየ ሕፃኑ አልተኛም ማለት ነው። ቀሰስተኛ እንቅስቃሴ ከሆነ ደግሞ ሕፃኑ ተኝቷል እንደማለት ነው። መሳሪያው ዳይፐሩ በሚረጥብበት ወቅት ሁሉ ማወቅ ያስችላል። ይህንን የሚያደርገው የዳይፐሩን ቀለም መቀየር ከተገነዘበ በኋላ ነው። መሳሪያው ከመተግበሪያ ወይንም ካሜራ ጋር ይቆራኝና መረጃን ወደ ቋት ይልካል። ይህም ወላጆችና ተንከባካቢዎች ስለ ሕፃኑ ወቅታዊ መረጃ እንዲያገኙ ያግዛቸዋል። ከመሰል ተለባሽ የቴክኖሎጂ ውጤቶች የሚጠቀሙ ሌላኞቹ ህብረተሰብ አባላት አረጋውያን ናቸው። ለአረጋውያን ጤና ለሚጨነቁ፣ ጤና ላይ አደጋ የሚደቅኑ ጉዳዮችን አስቀድሞ የሚተነብይ ተለባሽ ቴክኖሎጂ አለ። ሳቲሽ ሞቫ ይህን መሳሪያ ያቀረበው ኬር ፕሬዲክት ተቋም ኃላፊ ናቸው። በተሻለ ሁኔታ ላይ ያለ እጅን እንቅስቃሴ ይከታተላል። እጅ ሹካን ወይንም ደግሞ የመመገቢያ አነስተኛ ዘንግን ወደ አፍ በሚያስጠጋበት ጊዜ መሳሪያው ያውቃል። ሲጠጡ፣ ጥርሶቻቸውን ሲቦርሹ፣ ጸጉራቸውን ሲያበጥሩ፣ ቤታቸው ውስጥ በሚሆኑበት ጊዜ ሁሉ መሳሪያው ያውቃል ነው ያሉት። ሞቫ እንደሚሉት መሳሪያው የተጠቃሚዎችን ልዩ የእጅ እንቅስቃሴ በሁለት ሳምንታት ውስጥ ይረዳል። የተለመዱት እንቅስቃሴዎች በሚቀንሱ ጊዜ የጤና ችግር እንደተፈጠረ ይጠቁማል። መሳሪያው በዚህ እየተሰራበት ነው። ዋጋው $449 ሲሆን አሁን ደግሞ ግለሰቦችም እንዲጠቀሙበት ለገበያ ቀርቧል። አድማጮቻችን፣ የዛሬው የጋቢና ቪኦኤ ጉዞአችን በዚህ ተጠናቋል። አብራችሁን ስለነበራችሁ እናመሰግናለን። በጋቢና አት ቪኦኤ ኒውስ ዳት ካም ብላችሁ አስተያየታችሁን ላኩልን። ኤልያስ ገበየው የዛሬ የስርጭት መሐንዲሳችን ነበር። ሀብታሙ ስዩም ሳስተናግዳችሁ ነበር። ደህና ምሽት። የምነሳው በጠዋት ማለ ተናፋቂ የሰወጆ እንዳሞራውን ገበራሪ የልቤነው ቃዳዳ የሚነሳው በጠዋት አለ ተናፋቂ የምትዘወዶ የኖረሽ ሆነው የወተደሽ ልጅ ያየሽ ደሞ አይኔ ቢለው አይደለም አንቺን ከሰው መርጦ ያገናኘሽ ከኔ ብረር ብረት ፍቅር ቢያንሰኘው ከሩቅ ከማይ እስከ መገኘ ዳር እስከ ዳር Can you imagine?
Radio Nevio e Sagantafano Romoti.